ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 15 2011 ዓ.ም ስርጭታችን ጀመረ።
ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ዩናይትድ ስቴትስ እንደምትደግፍና አብራም እንደምትሰራ በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርነስ ገልጸዋል።
ዘገባውን በአብይ ርዕስ ይዘናል። በተለያዩ የኦሮሚያ ክልል ከተሞች ዛሬ የተቃውሞ ሰልፎች ተካሂደዋል።
ለፖለቲካ ድርጅት ተብሎ ያደረገው ንግግር ጋር ቁጣ ፈጥሯል። እኛ ደግሞ አስላ ከሌላ ኦሮሚያ አካባቢ ለየት እንላለን። ምክንያቱም ደግሞ ታሪክ በትክክል አኖ ሌላ የተሰራው ታሪክ የደረሰበት ከሶስት አባት ያልዘለለ ታሪክ ነው እና
ወጣት ኤልያስ ሹጌ ይባላል። አሰላ ላይ በተካሄደ ሰልፍ ከወጡ መካከል ይገኛል። በመጽሔት ዝርዝሩ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁ እኔ አዳነች ፍስሐዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቻይና ቤጂንግ ገብቷል። ጠቅላይ ሚኒስትሩ ከፊታችን ሚያዝያ 17 እስከ 19 ቀን በቤጂንግ በሚካሄደው የቤልት ኤንድ ሮድ ኢኒሼቲቭ ፎረም ላይ ለመሳተፍ ነው ትላንት ምሽት ወደ ቻይና የተጓዙት። ከአምስት ዓመታት በፊት የተጀመረው ይህ ኢኒሼቲቭ ሀገራትን በትራንስፖርትና በመሰረተ ልማት ዝርጋታዎች ለማገናኘት የታለመ ነው። የመጀመሪያው የኢኒሼቲቭ ፎረም ከሶስት ዓመታት በፊት የተካሄደ ሲሆን የአሁኑ ሁለተኛው እንደሚሆን ፋና ብሮድካስቲንግ ዘግቧል።
የጀርመኑ የእግር ኳስ ሻምፒዮን ኤፍሲ ባየር ሙኒሽ በአፍሪካ የመጀመሪያ የሆነውን የእግር ኳስ ማሰልጠኛ ትምህርት ቤት አዲስ አበባ ውስጥ ለመክፈት ከኢትዮጵያ ፉትቦል ፌዴሬሽን ጋር ስምምነት ተፈራረመ። ክለቡ ለዚህ ውሳኔ የተነሳሳው የኢትዮጵያ ወጣት እግር ኳስ ተጫዋቾችና ደጋፊዎች ለስፖርቱ ያላቸው ስሜት ከፍ ያለ መሆኑን ለአሜሪካ ድምፅ ተናግሯል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሀለኬ አጭር ዘገባ ሰናድቷል። ሶሎሞን ክፍሌ ያቀርበዋል።
ከኢትዮጵያ ሕዝብ 2/3 ዕድሜው ከ25 ዓመት በታች የሆነ ወጣት ነው። እናም የኢትዮጵያ እግር ኳስ ፌዴሬሽን ወጣቶችና አሰልጣኞችን ስለ ስፖርቱ ለማስተማር በሚያደርገው ጥረት ሁሉ ለመርዳት ተነስተናል ሲሉ የኤፍሲ ባየርን ሙኒክ የመገናኛ ብዙሃን ኃላፊ ሆልገር ኩዌስት ለአሜሪካ ድምፅ ተናግረዋል። ስምምነቱን ለመፈራረም ባለፈው ሳምንት ወደ ኢትዮጵያ በተጓዘው የልዑካን ቡድን ውስጥ የባቫሪያው ስቴት ጠቅላይ ሚኒስትር ማርከስ ሾደር፣ ሌሎች ባለሥልጣናትና የኤፍሲ ባየርን ሙኒክ ከፍተኛ የቦርድ አባላት ይገኙበታል። ሾደር በዚህ ወቅት ለኢትዮጵያ መገናኛ ብዙሃን ሲናገሩ የተደረሰው ስምምነት የጀርመን የእግር ኳስ ባለሙያዎችን በስፖርት ወደ ተራበችው ሀገር መጥተው ልምዶቻቸውን እንዲያጋሩ ያደርጋል ብለዋል። የእግር ኳስ ስፖርት በመላ አህጉራት ያድግ ዘንድ ያለንን ዕውቀት ለማካፈል እንፈልጋለን ሲሉ ያከሉት ደግሞ ሆልገር ኩዌስት ናቸው። ከአዲስ አበባ በስልክ ለቪኦኤ አስተያየት የሰጡት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ጅራ በበኩላቸው ኤፍሲ ባየርን ሙኒክ በሚሰጠው የተጫዋቾችና አሰልጣኞች ሥልጠና ሀገራቸው ተጠቃሚ እንደምትሆን አስረድተዋል። የማሰልጠኛ ትምህርት ቤቱ ዕድሜያቸው ከ8-10 የሆኑ ከ30-40 ልጆችን ተቀብሎ በክለቡ ወጪ እንደሚያሰለጥን ታውቋል። ሥልጠናውን በስኬት ካጠናቀቁ በኋላ የባየርን ሙኒክን ስፖርት አካዳሚ ይቀላቀላሉ ተብሏል። በሚቀጥለው ወር መጀመሪያ ሳምንት ላይ ደግሞ የአሰልጣኞች ስልጠና እንደሚጀመር ተገልጿል።
የሱዳን የሽግግር ወታደራዊ መማክርት የተዘጉት መንገዶች አሁኑን እንዲከፈቱና መሰናክሎቹ እንዲነሱ የጠየቀ ቢሆንም የሱዳን የተቃውሞ መሪዎች ካርቱም ውስጥ የተቃውሞ ሰልፍ ማድረጉን እንደሚቀጥሉ ገልጸዋል። የተቃውሞውን እንቅስቃሴ የሚመራው የሱዳን ባለሙያዎች ማህበር አዲሱ የሽግግር ወታደራዊ መማክርት ስልጣኑን ለሲቪል መንግስት እንዲያስረክብ ለማስገደድ ሲሉ ተከታዮቻቸው ዛሬ አድማውን እንዲቀጥሉ ጥሪ አድርገዋል። በመዲናይቱ ኻርቱም ዛሬ ሰልፍ እንዲደረግ በመጪው ሐሙስ ደግሞ ህዝባዊ መሰባሰብ እንዲኖር ማህበሩ ጥሪ አድርጓል። ተቃዋሚዎቹ ትላንት ኻርቱም ውስጥ ዋናው የተቃውሞ ቦታቸው በሆነው ወታደራዊ ጽፈት ቤት አካባቢ ባሉት መንገዶች ላይ ኬላዎች መስርተው ሲቆጣጠሩ ታይቷል። የሱዳን የሽግግር ወታደራዊ መማክርት መንገዶቹ አሁንን እንዲከፈቱና መሰናክሎቹ እንዲነሱ አሳስቧል። የሱዳን ወታደራዊ ምክር ቤት ማስጠንቀቂያ ያወጣው ስልጣን ለሲቪል መንግስት አላስረክብም በማለቱ ከተቃዋሚዎች ጋር ያደረገው ውይይት በተቋረጠ ማግስት ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሶማሊያው የሁከትና የሽብር ቡድን አልሻባብ አንድ ከፍተኛ መሪ ከርቶ ለደቡብ ምዕራብ ጌዶ ክልል ባለስልጣናት እጁን መስጠቱን የሀገሪቱ ባለስልጣናት አስታወቁ። አደን አቤ በሚል መጠሪያ የሚታወቀው አደን አብዲ መሐመድ እጁን የሰጠው ዛሬ ነው። ከአደን አቤ ጋር ሌላም ፉድ አደን መሐመድ የሚባል መሪ አብሮት እጁን መስጠቱ ተገልጿል።
በህንድ ውቅያኖስ እየታየ ያለው አዲስ የትሮፒካል ሳይክሎን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል በያዝነው ሳምንት ኮሞሮስን፣ ሞዛምቢክንና ታንዛኒያን ሊያተራምስ የተዘጋጀ እንደሚመስል ተተንብዮአል። ከአንድ ወር በላይ በፊት አይዲያ በተባለ ሳይክሎን ከፊል ደቡብ ምስራቅ አፍሪካ ላይ ከባድ ጉዳት ማድረሱ አይዘነጋም። የፈረንሳይ የአየር ትንበያ አገልግሎት ትሮፒካል ሳይክሎን ኬነት የሚለው ማዕበል ዛሬ ከማደጋስካር በስተሰሜን በኩል 200 ኪሎ ሜትር ርቀት ላይ ደርሶ ወደ ኮሞሮስ ደሴት እያመራ እንደሆነ ተገልጿል። የዩናይትድ ስቴትስ የመከላከያ ሚኒስቴር የጣምራ ታይፉን ማስጠንቀቂያ ማዕከል በገለጸው መሰረት እስከዛሬ ሌሊት ባለው ጊዜ ውስጥ የትሮፒካል ነፋስ በሰዓት 90 ኪሎ ሜትር ይነፍሳል። በሰዓት እስከ 120 ኪሎ ሜትርም ሊሄድ ይችላል።
የዩጋንዳ ፖሊሶች ቦቢ ዋይን በሚል ቅጽል ስም በብዙዎች የሚታወቁትን ተቃዋሚ የፓርላማ አባል ሮበርት ጉያ ጉላኒን በቁም ስራ ውለዋቸዋል። የዩጋንዳ ፖሊሶች የእሳቸውን ጋዜጣዊ መግለጫና የሙዚቃ ድግስ ለመከታተል በአንድ የውሃ ዳር መዝናኛ ቦታ ተሰብስበው የነበሩ ደጋፊዎቻቸውን ትናንት በትነዋል። ሀሊማ ቱማኒ ዋኪሶ ከተማ ከሚገኘው የቦቢ ዋይን መኖሪያ ቤት ያጠናቀረችው ዘገባ አለ። ቆንጅታ የታቀርበዋለች።
በዛሬው ዕለት የዩጋንዳ ፖሊሶች በመድረክ ስማቸው ቦቢ ዋይን ተብለው የሚታወቁትን ተቃዋሚ የምክር ቤት አባል ሮበርት ኪያጉላኒን ከቤት እንዳይወጡ ከልክለዋቸዋል። በመኖሪያ ቤታቸው አካባቢ በብዛት የተሰማሩት ፖሊሶች ከሳቸው ግቢ የሚወጡ መኪናዎችን እየመነጠሩ ሲፈትሹም ተስተውለዋል። ትናንትና ፖሊሶች ከካምፓላ ወጣ ብሎ በሚገኘው የውሃ ዳር መናፈሻ የቦቢ ዋይን ደጋፊዎች በእንባስ መጭጤስና በውሃ ከበተኑ በኋላ ተቃዋሚ መሪውን ዋኪሶ ወደሚገኘው መኖሪያ ቤታቸው ይዘዋቸው ሄደዋል። በቁም ስር ውላሃል ያለኝ የለም ብለዋል ኪያ ጉላኒ ለቪኦኤ በሰጡት ቃል።
I'm not officially aware. As a matter of fact, right now, I'm planning to go to the police headquarters to deliver my letter as I'm supposed to do by law.
እነ ማቀው ነገር የለም። እንዲያውም አሁን ህጉ በሚጠይቀው መሰረት ደብዳቤን ላቀርብ ወደ ፖሊስ ጽፈት ቤት እየሄድኩ ነኝ።
ይህን ብለው ወደ ግቢው በር ወጣ ሲሉ ወዴት ለመሄድ ነው ብለው የወረዳው ፖሊስ አዛዥ ካስቆሟቸው በኋላ ወደ ቤቶ ይመለሱ አለዚያ መታሰሮ ነው፣ ትናንትና ሁከት ቀስቅሰው በወንጀል መከሰሶን ያውቃሉ ብለዋቸዋል። የዩጋንዳ ፕሬዚደንት ዩዌሪ ሙሴቪኒ ህግ ማክበር አለባቸው ያሉት ኪያጉላኒ በሙዚቃ ሙያዬ መሰማራቴ ወንጀልነቱ ምኑ ላይ ነው ካሉ በኋላ በኔ ላይ ብቻ ሳይሆን በሌሎችም ዩጋንዳውያን ላይ የሚፈጸሙትን ሌሎችንም ኢፍትሃዊ አድራጎቶች ህጉ በሚፈቅድልን መሰረት እንድንቃወም ጥሪ አቅርቤያለሁ ብለዋል። የዩናይትድ ስቴትስ ኤምባሲ ዛሬ በማህበራዊ መገናኛ ገጹ ባወጣው መግለጫ የዩጋንዳ ህገ መንግስት የሚፈቅደው የመሰብሰብና ሐሳብን የመግለጽ ነጻነት መከበር አለበት ብለዋል።
በመጨረሻም የሽሪላንካ ጠቅላይ ሚኒስትር ራኒል ዊክረማሲንጌ ባለፈው እሁድ ፋሲካ በዓል ላይ ከባድ ጉዳት ያደረሰው የአጥፍቶ ጠፊዎች ጥቃት እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የተያያዘ ሊሆን ይችላል ብለዋል። ቡድኑ ለጥቃቱ ኃላፊነት ወስዷል። አንድ ሌላ ባለስልጣን ደግሞ ሽሪላንካ ላይ የተፈጸመው ጥቃት ባለፈው ወር ኒውዚላንድ በሚገኝ መስጊድ ላይ ለተፈጸሙት ጥቃቶች ምላሽ መሆኑን አመላክቷል። በሽሪላንካ ጥቃት የሞቱ ሰዎች ብዛት 321 ደርሷል። አድማጮች የምሽት ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞን ያዝያ 15 2011 ዓ.ም ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ኢትዮጵያ ውስጥ እየተካሄደ ያለውን የለውጥ ሂደት ዩናይትድ ስቴትስ እንደምትደግፍና አብራም እንደምትሰራ በኢትዮጵያ የአሜሪካ ኤምባሲ አስታውቋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
በኢትዮጵያ የአሜሪካ ኤምባሲ ከአማራ ክልል የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ጋር በመተባበር በባህር ዳር ከተማ ለሚገኙ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዓላማ ፈጻሚ ባለሙያዎችና ከተለያዩ የመንግስት ተቋማት ለተውጣጡ የህዝብ ግንኙነት ዳይሬክተሮች ዛሬ በኮሙኒኬሽንና በማህበራዊ ሚዲያ አጠቃቀም ዙሪያ ስልጠና ሰጥቷል። የኤምባሲው ቃል አቀባይ ኒኮላስ ቫርኔት አሜሪካ ሁን ኢትዮጵያ ውስጥ ያለውን ለውጥ በሁሉም መስክ እንደምትደግፍ ነው የተናገሩት።
The United States strongly supports the reform process in Ethiopia and reforms can come from all sectors. So we work with the public.
አሜሪካ በኢትዮጵያ እየተደረገ ያለውን የለውጥ ሂደት ትደግፋለች። ከህዝቡ ጋር እንሰራለን። የህዝብ ውይይቶችንና ክርክሮችን እናመቻቻለን። በኢኮኖሚው እድገትና ለሚዲያ ዕውቀት እንዲሁም ጋዜጠኞች ለውጡን አጠናክረው እንዲዘግቡና ትክክለኛ መረጃ ለህዝብ እንዲደርሱ እናግዛለን። ዲሞክራሲን ለማጎልበት የሚደረገውን ጥረትም እንደግፋለን። ማንም አካል የዚህ አይነት ስልጠና እንድንሰጠው ቢጠይቅ ፈቃደኞች
ነን።
የክልሉ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ አስተማሃኛ ስረስ በማህበራዊ ሚዲያ አጠቃቀም በኩል ጥሩ ልምድ ካላቸው ሀገሮች መካከል አንዱ አሜሪካ በመሆኗ ተሞክሮም ባለሙያዎቻችን ቢቀስሙ አሁን በኢትዮጵያ የሚፈለገውን ለውጥ ለማምጣት ይረዳል ነው ያሉት።
በአሁኑ ሰዓት ለውጥ ላይ ነው ያለነው። ለውጡ ደግሞ በዋነኛነት እየተቀነቀነ ከሚገኝባቸው መድረኮች መካከል አንዱ ማህበራዊ ሚዲያ ነው። ማህበራዊ ሚዲያን እንዴት ነው መጠቀም ያለብን? ማህበራዊ ሚዲያን ለውጣችንን ወደፊት ለማስቀጠል መልእክቶቻችንን ቀርጸን ለህብረተሰቡ ተገቢ የሆነ መልእክት ለማድረስ መጠቀም አለብን። አሜሪካ ደግሞ እንደ ሀገር በማህበራዊ ሚዲያ በተለይ ማህበራዊ ሚዲያ ሲባል የተለያዩ ዘርፎች አሉት። በፌስቡክ በትዊተር እንዴት አድርጎ መልእክትን ቀርጾ ለህዝብ መልእክት ማድረስ እንደሚገባ ልምድ ያላቸው ናቸው። አሜሪካ ኤምባሲም የራሱ የሆነ ገጽ አለው። አዲስ አበባ ቅርንጫፉ ይሄ ቅርንጫፍ ብዙ ተከታታዮች አሉትና በተለይ ቀውስ በሚመጣበት ጊዜ እንዴት አድርገው ያንን ቀውስ ከህዝብ ጋር እንደሚግባቡ ጥሩ ልምድ አላቸው። ያንን ልምድ ነው ለባለሙያዎቻችን እንዲሰጥ የፈለግነው። ስለዚህ ባለሙያዎቻችን በየጊዜው የህዝቡ ይነሳ በጣም አስፈላጊ ነው በአሁኑ ሰዓት በተለይ ምክንያቱም በየጊዜው የተለያዩ ጉዳዮች ይመጣሉ። እነዚህን ጉዳዮች በተደራጀና ሀቀኛ በሆነ መረጃ ተመስርቶ የተሳሳቱ መረጃዎችን የማረም ስራ አስፈላጊ ስለሆነ
በስልጠናው የተሳተፉት ወይዘሮ ማስተዋል አለባቸው እንደተናገሩት ደግሞ የመንግስትን ፖሊሲ ለማስፈጸም የተመደብን ባለሙያዎች መረጃ በመስጠትና በመቀበል ሂደት ውስጥ ምን አይነት ዘዴ መጠቀም እንዳለብን ተረድቻለሁ ነው ያሉት።
ስልጠናው እንደ ባለሙያ እጅግ በጣም ቆንጆ ነው። አሁን ያለን ያሰራር ስልት ትንሽ ከዚህ ከስልጣናው ለየት ያለ ስለሆነ ማለት ነውና አሁን አገራችን ላይ ቴክኖሎጂ ተጠቃሚ ወስቶ ማህበራዊ ሚዲያ እንጠቀማለን። እነሱን በመንጠቀምበት ጊዜ ግን በሚሰጡን መልሶች ባብዛኛዎቻችን ተስፋ የመቁረጥ ሁኔታ አለ። አሁን ከስልጣናው እንደተረዳሁት ግን ተስፋ ሳንቆርጥ ለሚሰጡን መልሶች ትክክለኛው መረጃ እየሰጠን በትክክለኛ መልኩ ያልተረዳውን ማህበረሰብ ተጠቃሚ ወደ ተከክለኛው ሐሳብ ማምጣትን ተመረያለው ተስፋ አለ መቁረጥን። ከዛ ማሻገር ደግሞ የህዝብ ግንኙነት ባለሙያዎች ተጽዕኖ ፈጣሪ መሆን መቻል እንዳለባቸው መንግስት የሚያስቀምጣቸው ፖሊሲዎች ሳይሸራረፉ በላይ ባለስልጣናት ፍላጎት እንዳይጣመሙ በማድረግ ረገድ ከፍተኛ ሚና እንዳላቸው የህዝብ ግንኙነት ባለሙያዎችን ተረድቻለሁ።
በኢትዮጵያ የአሜሪካ ኤምባሲ በአዲስ አበባ ለሚገኙ የተለያዩ የመንግስት ተቋማት በተለያዩ መስኮች ስልጠና ሲሰጥ የቆየ ሲሆን በክልል ደረጃ ይህ የመጀመሪያው እንደሆነ ቃል አቀባዩ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ምስጋናው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይከተላሉ።
በተለያዩ የኦሮሞ ክልል ከተሞች ዛሬ የተቃውሞ ሰልፎች ተካሂደዋል። ቪኦኤ ያነጋገራቸው የሰልፉ ተሳታፊዎች የተቃውሞ ምክንያት የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ በኦሮሞና አማራ ህዝብ ለህዝብ ውይይት ላይ ያደረጉት ንግግርና በክልሉ እየተካሄደ ያለውን የስልጣን ሽግሽግ በመቃወም መሆኑን ገልጿል። አቶ አዲሱ አረጋ ዛሬ ከሰዓት በኋላ ይቅርታ ጠይቀዋል። ፀሐይ ዳምጠው ተጨማሪ ዘገባ አላት።
ዛሬ አሰላ ከተማ በተካሄደው የተቃውሞ ሰልፍ ከተሳተፉ ሰዎች መካከል ወጣት ኤልያስ ሹጌ ለአሜሪካ ድምጽ ሬዲዮ በሰጠው ቃል ሰልፍ ለመውጣት ያስገደደን የአቶ አዲሱ አረጋ ንግግርና በኦሮሚያ ክልል እየተካሄደ ያለው የስልጣን ሽግግር ነው ብሏል።
ከፍተኛ ባለስልጣን ማት ላይ ተቃውሞ ወጥተናል። የወጣንበት ምክንያት ደግሞ አቶ አዲሱ አረጋ ኦሮማራ በሚለው የእርግ ጉዳይ ላይ ታሪካዊ ገብ ስለሰሩ ነው። ስህተቱ ደግሞ የኦሮሞ ህዝብ ጭቆና እንዳልተደረገ አድርጎ ለፖለቲካ ትርፍ ተብሎ ያደረገው ንግግር ጋር ቁጣ ፈጥሯል። እኛ ደግሞ አስላ ከሌላ ኦሮሚያ አካባቢ ለየት እንላለን። ምክንያቱም ደግሞ ታሪክ በትክክል አኖሌ ላይ የተሰራው ታሪክ የደረሰብን ከሶስት አባት ያልዘለለ ታሪክ ነው እና ያንን ታሪክ እሱ ዛሳዊ ገብረአብ የጻፈው መጽሐፍ ተፈናው እነዚህን ብሔሮች ያራርቃል ብሎ ሲናገር ነበረ። በእኛ እይታ ደግሞ ይህንንም መጽሐፍ አንብበነው ነበረ። ሮሞ አርኪታይ የተሰራው ትልቅ ጥፋት መጽሐፍ ያንሳል እንጂ አይበዛም። ስለዚህ ይህንን ቃል እንጂ ባለስልጣን በሚዲያ ወጥቶ ህዝቡን ይቅርታ ጠይቆ ካለበት አመራርም በሰራ ስህተት እንዲወርድ ነው የጠየቅነው።
በኦሮሚያ ክልል እየተካሄደ ያለው ሹመት አካሄዱ ግልጽነት ስለሚጎለው መፍትሄ ይፈልጋል የሚልና ሌሎች መፈክሮችንም በሰልፉ ላይ አሰምተናል ያለው ደግሞ ወጣት አሊ ሰይድ ነው።
ኦህዴድ ኃላፊ የሆነው አዲሱ አረጋ የተናገረውን ንግግር የኦሮሞን ህዝብ በጣም አስቀይሟል። እሱም የተናገረው እውነተኛ የሆነ ትክክለኛውን ታሪክ እንዳልል አድርጎ ታሪክ በመደበቅ ኦሮማራ ጋር የሚፈጠረው ግንኙነት መኖር እንዳሌለበት ነው እኛ የምናምነው። ተቃውሞ የወጣ ነው በዚህ ምክንያት ነው ማለት ነው። እና በዚህ ሰዓት ለውጥ አለ። በእርግጥ ለውጡን እኛ እንደግፋለን። ለውጡን ደግሞ ለማስጠቀል የትኛውም የኦሮሚያ አካባቢ በዚህ ሰዓት በኮማንድ ፖስት የሚተዳደሩ በተለይ ወደ ወለጋ አካባቢ ያሉ ኦሮሞ ብሔረሰቦች አሉ። እሱን እና አንቀበልም እኛ በጣም የምንቃወመው። በአሁኑ ሰዓት ደግሞ እየተደረገ ያለው የኦዲፒ አመራሮች እያደረጉ ያሉ ሹመቶች እና ለህዝቡ ያላቸውን ጥሩ አመለካከት ያላቸውን መሪዎች በስልጣን እያዳረሩ ያሉበት ሁኔታ ነው ያለው። ይሄ የኦሮሞ ህዝብና የኦሮሞ ቄሮች ጥንካሬ ውስጥ ፈጥቷል ማለት ነው።
ወጣት አሊ ሰይድ አክሎም አንዱ የተቃውሞ ሰልፍ መፈክር ኦሮሞ በአንድነት ታግሎ የብራን ጮራ አይቷል በመባልበት ጊዜ በምዕራብ ኦሮሚያና ደቡብ ኦሮሚያ ውስጥ የሚገኙ ዞኖች በኮማንድ ፖስት መተዳደራቸው ተገቢ አይደለም የሚል እንደነበረም ገልጿል። ዛሬ የተካሄደው የተቃውሞ ሰልፍ ያለምንም የጸጥታ ችግር መፈጸሙን ወጣት አማን ቃሉ ከሻሸመኔ ተናግሯል። የተቃውሞ መንስኤ የሆኑት የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ የኦሮሞን ህዝብ በይፋ ይቅርታ ጠይቋል።
ኦሮሞ ሰከ የኦሮሚያ
የመንግስት ኮሙኒኬሽን ቢሮ የተለያዩ ከተሞች በአሰላ በሻሸመኔ በጭሮና በሌሎች ከተሞች በተካሄደው ሰልፍ አስመልክቶ በድረገጹ ባወጣው መግለጫ መንግስት የአኖሌን አውልት እንከባከባል እንጂ ለማፍረስ እቅዱን እንደሌለው ገልጿል።
በሰልፉ ላይ የተነሱት ጉዳዮች ላይ መልስ እንዲሰጡ የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ቃል አቀባይ የሆኑት አቶ ታዬ ደንዳ ጋደውዬ ላገኛቸው አልቻልኩም። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦኔ ከአዲስ አበባ።
አመሰግናለሁ ፀሐይ ለዘገባው። ኢትዮጵያና ኤርትራን ከሚያገናኙት መስመሮች አንዱ የቡሬ አሰብ መንገድ ትናንት መዘጋቱ ተዘግቧል። ኢትዮጵያና ኤርትራን ከሚያገናኙት አራት መተላለፊያዎች ክፍት ሆኖ የቆየ ብቸኛው ኬላ ይህ የቡሬ አሰብ መስመር ነበር። መስመሩ የተዘጋው በኤርትራ በኩል መሆኑን በአፋር ክልል ኤሊዳር ወረዳ አስተዳደር ለቪኦኤ መግለጹ ይታወቃል። አዲሱ አበበ ተከታትሎታል።
ኢትዮጵያንና ኤርትራን የሚያገናኙ የዛላምበሳ ሰርሃ የማሃጀር ሴቲት ሁመራ የራማ ዲቋላ መንገዶች ቀደም ባሉት ቀናት መዘጋታቸው የሚታወስ ነው። ቀደም ሲል እንደገለጽ ነው የዛሬው ማለትም የቡሬ አሰብ መዘጋቱም ደግሞ ተገልጧል። የኤሊዳራ ወረዳ አስተዳዳሪ አቶ ሱሌ አብደላ የኤርትራን ወሰን ጠባቂዎች ለምን መተላለፊያውን እንደዘጉ ጠይቀዋቸው ከበላይ ባለስልጣን በመጣልን ትዛዝ ነው የዘጋ ነው ማለታቸው ይታወሳል። ባለፈው አመት ስለተዘጋው የሴቲቱ መራድን በርም ዘጋቢያችን የከተማውን ከንቲባ አቶ ገብረ መድንን ጠቅሶ መስመሩ በኤርትራ ከፍተኛ ባለስልጣን ትዛዝ መዘጋቱን ዘግቦልናል። የኤርትራ ዘጋቢያችን አንድ ስማቸው እንዳይጠቀስ የጠየቁና ለመንግስትም ቀረቤታ ያላቸው ባለስልጣንን ጠቅሶ በሁለቱ አገሮች መካከል ሲካሄድ የነበረው የንግድ እንቅስቃሴ የጉምሩክ ህጎችን ያላሟላና ህጋዊነትም ያልነበረው በመሆኑ ለጊዜው ድንበሮቹ ተዘግተዋል ማለታቸው ተገልጧል። በነገራችን ላይ መንገዶቹ የተዘጉት ለተሽከርካሪ እንጂ ለእግረኞች ክፍት እንደሆኑም ታውቋል። ይበንዲ እንዳለ የደቡባዊ ኤርትራ የወጣቶችና የተማሪዎች ብሔራዊ ህብረት መሪ ግርማይ ገብሩ በፌስቡክ ገጻቸው ባለፈው አመት ስለተዘጋው ወይም ድንበሮቹ ከመዘጋታቸው አስቀድሞ የትግራይ ባለስልጣናት ጥሬ እህልና ዱቄት ወደ ኤርትራ እንዳልፍ ከልክለው ነበር። በዚህ ጉዳይ ላይ ከፌደራል መንግስት መረጃ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ይሁንና የህዋት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳን አነጋግረን በተለይ ስለ ድንበሮቹ መዘጋት የሚያውቁት ማንም ሰው ከሰማው የተለየ እንዳልሆነ ተናግረዋል።
ወልኛም እንደሰው ነው መንሰማው ተዘግቷል ባለን ጉዳዩ ፌደራል መንግስት ጉዳይ ነው።
ኦ እንጂ ከእናንተ ጋር ምንም ተቆጥ ነገር የለም?
ስለዚህ መዘጋቱን እናቃለን። ግን ለምን ተዘጋ ብለን ፌደራል መንግስት ለምጣይታለን እንጂ እኛ ለምን ተዘጋ ብለን ለምሳሌ ኤርትራ መንግስት ጋር እንትን ለነራ አንችልም።
ግን ከዚህ ቀደም አንዳንድ ሰዎች ትክክል እነሱን ኮት ማድረግ አይቻለም እንጂ በመንግስትና በኤርትራና በኢትዮጵያ መንግስት መካከል የተደረገው ወይም ቃል የተገባው ውል ባለመፈጸሙ ተግባራዊ ባለመሆኑ ነው የተዘጋው የሚል ነገርም እንሰማለን። ምናልባት በዚህ አካባቢ እንደው
ውሉ ምን እንደሆነ ስለማላውቅ የተፈጸመው አንተ ተፈጸመው ላውቀው አልችልም። ያው ሲከፍቱ መጥፎ ነገር እንዳይከፈትም ደግሞ ያው ተስፋ ታደርጋለህ። ከዛ ውጭ ማለት ምን ተስማምተው ምን ሳይደረግ ስለቀረ ነው የሚለውም ማወቅ አይችልም። ለዛ ነው ፌዴራል መንግስቱ ሬሌቫንት የሚሆነው።
እውነት ነው። ግን በመዘጋቱ በትግራይ ክልል ነዋሪዎች በመንግስትም ላይ የሚያሳድረው ተጽዕኖ ይኖራልና ያንን እንዴት ታዩታላችሁ እናንተ?
መልካም የተጀመረ መልካም የህዝብ ለህዝብ ግንኙነት ያው እንቅፋት ገጥሞታል ነው እንጂ ከዛ ውጭ ያው ካሁን በፊት የነበረው ነገር ነው የሚቀጥለው። የእኛም እምነት በክልላችን መንግስት በኩል ዋናው ትኩረት አድርገን የነበረው የተጀመረው የህዝብ ለህዝብ እንቅስቃሴ በሁለቱ ሀገሮች ሰላም የበለጠ መጠናከር አስተዋጽኦ በሚያደርግ መልኩ ይቀጥላል ነው እንጂ
ይዘጋል የሚል ሀሳብ አልነበረንም ነው የሚሉኝ።
አዎ እኛም ለመዝጋት ማለት ቢታይ የተፈጠረ ነገር የለም። ሲከፈት ያልነበረ ከተከፈተ በኋላ የተፈጠረ ነገር ካለ ከሌላ አቅጣጫ ነው መስማት እንችለው።
ከፌደራሉ ማለት
ሰዎች ምን ቢያዩ ነው? አዎ ምን ቢያዩ ነው የሚዘጉት ምለው ያገለ እነሱ ነው መሆን ያለበት።
እናንተ መዘጋቱን ስትሰሙ ግን ማን ነው የዘጋው የሚለውንስ ጥያቄ ለመመለስ ተችሏል?
ነው እንግዲህ የሚመለከተው የክልል አካል ለፌደራል መንግስት ነው ጉዳዩን የሚያቀርበው እና ይህን ጥያቄ ከማቅረብ ውጭ ያው እስካሁን ምላሽ ስለመምጣቱ ማቆ ነገር ነው የሚል ግን ምንድነው የተዘጋበት ምክንያት የሚል ጥያቄ እናቀርባለን። ስታንዳርድ እንትን ነው ከአሁን በፊትም ዘላንበሳ ሲዘጋ ጥያቄ ቅሮ ነው ምክንያቱ ምንድን ነው ግንኛ የነበረን በዛን ጊዜ የኤርትራውን መሪ የተናገሩት የሰማሁት ማለት ነው። እሳቸው የሚያሉት የተባሉ ያው በቅርብ ጊዜ ስርዓት ኖሮት ጉሩክ ምናምን እንትኖች ተመልሶ ይከፈታል። ያው ከዛ በኋላ እንደ ሀጀር ኡመራም ተከፍቶ ነበረ። አሁን ኦንደርዘር ሰርቪስ ልገው እንደሰማሁት የአሰብ ጉር የሚያሉ ማብራራቱን እንግዲህ እኛ ልናብራራ አንችልም።
መቼ ትጠይቃላችሁ ግን ፌዴራል መንግስቱ?
ያው ኦልሬዲ እኮ ኮሚኒኬት አድርገናል። ፌዴራል መንግስቱ ጋር እኮ በየቀኑ ነው የምንገናኘው። ስለዚህ መኖሩን ኮሚኒኬት አድርገናል።
ታዲያ ምን አሏችሁ? ታዲያ ምን አሏችሁ? ታዲያ
በራሱ ጊዜ ምላሽ ይሰጣል። ምላሽ እንዲሰጥ ነው እንጠብቀው እንጂ የመደራደሪያ ነጥባችን አይደለም።
እንደሚታወሰው በዛላምበሳ በኩል ያለው ድንበር የተዘጋው ባለፈው ታህሳስ ወር ነው። የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ድንበሩ የተዘጋው ህጋዊ አሰራርን እስከሚከተል መሆኑን ከኤርትራ እንደተነገራቸው ገልጠዋል። ቀደም ሲል እንደገለጥ ነው የትግራይ ባለስልጣናት ጥሬ እህልና ዱቄት ወደ ኤርትራ እንዳልፍ ቀደም ሲል ከልክለው ነበር የሚለውንም ለአቶ ጌታቸው በጥያቄ መልክ አንስተናል። ግን የትግራይ ባለስልጣናት ወደ ኤርትራ እህል ጥራጥሬ እንዳልፍ ከልክለዋል።
በፍጹም እሸትነሽ
ግርማይ ገብሩ የሚባሉ ሰው የደቡባዊ
ግርማይ ገብሩ
እሺ፣ ግን
ገብሩን አላቃቸውም።
እሺ፣ የደቡባዊ ኤርትራ
አንድ ነገር ማቀው ያኖች ያልከኝ ነገር ውሸት ነው ነው
ምን አሉኝ?
ግርማይ ማንም ይሁን ማን እንደዛ ብሎ ከሆነ ውሸት ነው።
እህሎች
ማን የሚያረጉት እኮ ቆይ ማን የሚያረጉት ቦርደሩን የፌዴራል ኦቶሪቲስ ናቸው።
እሱማ ልክ ነው። ቅድም ተነጋገርንና ያው
አርጊመንት ነው ነው አዲሱ ሌጋ አርጊመንት ውስጥ መግባት እኮ የለብንም። ዶንት አርጊመንት አይደለም የነገርኩህ። ሰፋት እንደዛ የሚባል ነገር የለም።
ጥሩ። ግን በእርስዎ በኩል እንደሚያውቁት እናንተ ወይም የትግራይ ባለስልጣናት እህል እንዳልፍ አልከለከላችሁም?
አልከለከልንም፣ አንከለክልም።
እሺ፣
ኤርትራ ሰው የሚጠቀምበትን ነገር ፍጹም አንከለክልም። የመከልከል ጥሪዬ ነው።
አቶ ጌታቸውን አመሰግናለሁ። የምዕራብ ትግራይ አስተዳዳሪ አማካሪ አቶ ጃጃው ደሞዝ ለትግራይ ዘጋቢያችን ሙልጌታ በሰጡት ቃል የከለከልነው ለመንግስት አገልግሎት የሚውል ነዳጅ እንዳያልፍ እንጂ ጥራጥሬ ወይም ዱቄት፣ በአጠቃላይ የምግብ አቅርቦት እንዳያልፍ አላደረግንም ብለዋል።
አዲስ አበባ እንደዘገባው እናመሰግናለን። በደቡብ ክልል በሃዲያና ጉራጌ ዞኖች መካከል የሚገኘው ግቤ ሸለቆ ብሔራዊ ፓርክ ውስጥ ያሉ ጉማሬዎች እየሞቱ መሆኑ ታውቋል። ከክልሉ ባህልና ቱሪዝም ቢሮ፣ ከፌዴራል የዱር እንስሳት ጥበቃ ባለስልጣን የተውጣጡ ባለሙያዎች ወደ ፓርኩ ሄደው የጉማሬዎችን ድንገትና በብዛት መሞት ምክንያት እያጣሩ መሆናቸውን ቢሮው አስታውቋል። ካለፈው ሳምንት እስከ ዛሬ 28 ጉማሬዎች መሞታቸውን የባህልና የቱሪዝም ቢሮው አመላክቷል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ዘገባ አለው።
የደቡብ ክልል ባህልና ቱሪዝም ቢሮ እንዳስታወቀው በጉማሬዎች ላይ የሞት አደጋ እየደረሰ የሚገኘው ካለፈው ሳምንት ጀምሮ ነው። በሳምንቱ የመጀመሪያዎቹ ቀናት 4 ጉማሬዎች ሞቶ መገኘታቸው ለፓርኩ ጥቆማ ያደረሰ ቢሆንም ከዛ በኋላ ባሉት ተከታታይ ቀናት ውስጥ የሞቱ ጉማሬዎች መጠን ጨምሮ 28 መድረሱን ቢሮ አስታውቋል። በአሁኑ ወቅት ከደቡብ ክልል ባህልና ቱሪዝም ቢሮና ከፌደራል የዱር እንስሳት ጥበቃ ባለስልጣን የተውጣጡ የባለሙያዎች ቡድን በስፍራው ደርሶ የምርመራ ስራ መጀመራቸውን በቢሮ የቱሪዝም ዘርፍ ምክትል ኃላፊ አቶ ለማ መለሰ ተናግሯል።
ሰሞኑን በማይታወቅ ምክንያት የፓርኩ እንስሳ የሆነው በቁጥራቸው በርከት ያሉ ጉማሬዎች ሞተው ነበሩና የሞት በተመለከተ አስቀድሞ የባለሙያ ቲም ልከን እዛው አካባቢ ያለው ነገር እያዩና እያጠኑ ነበር። አሁንም ከፌደራል መንግስት ጋር ተቀናይተን ከዱር እንስሳት ጥበቃና ልማት ባለስልጣን አንድ ቲም እንደዚሁ ከብሔራዊ እንስሳት ምርመራ ማዕከል ላብራቶሪ ያለ ከሰበታ ከዛም የሐኪሞች ቡድን ይዘን ወደ ቦታ የተንቀሳቀስ ነው።
ጉማሬዎቹ የሞቱበት ምክንያት ምርመራ የተደረገበት ቢሆንም የሞታቸው መንስኤ ግን ከፓርኩ ይዞታ ጋር ድምርተኛ ከሆኑ የምርጥ ዘር ድርጅት ጋር የተያያዘ ሊሆን እንደሚችል ጥርጣሬ እንዳለው የቢሮው ምክትል ኃላፊ አስታውቀዋል።
አንዳንድ ያው በዱር እንስሳት ላይ የሚከሰቱ በሽታዎች ይኖራሉ። የአባሰንጋ አንትራክስ አይነት ነገር ሊሆኑ ይችላሉ ተብሎ ይታሰባል። ግን ያ እንዳይደለን ደግሞ የሚያሳዩ ምልክቶች አሉ። ለምሳሌ አንትራክስ ምናምን የሚባሉ በሽታዎች ቢሆኑ የሞተውን በድን የበሉ ወፎች እና ሌሎች ውሻዎች ይሞቱ ነበር። ሁለተኛ ደግሞ የተወሰኑት በህይወት ያሉት አሉ አሁንም። ስለዚህ አካባቢ ጥናት ስራዎችን በፖሊሲ ምርመራ ስራዎች እየተሰሩ ነው ያሉት። በጥርጣሬ ተመርዞም ሊሆን ይችላል የተወሰኑት ኢፖ ቋውስቲ ኖር እንጂ 100% ምግቡን የሚያገኘው ከውጭ ስለሆነ ምናልባት ሄዶ በሚመገቡበት ቦታ ላይ መመረዝ አይነት ነገር ወይም ማርሽ የተጣለም ነገር ሊኖር ይችላል የሚል ስጋት አለን።
በጉማሬዎቹ ላይ የደረሰው የሞት አደጋ ምናልባት ከተፈጥሯዊ ምክንያት ይልቅ በሰዎች የተፈጸመ ሆኖ ከተገኘ የድርጊቱን ፈጻሚዎች በሕግ ለመጠየቅ እንዲቻል ከአጥኚ ባለሙያዎቹ በተጨማሪም ጉዳዩ በፖሊስ አካላት ጭምር ተይዞ ምርመራ የተደረገበት እንደሚገኝም ተናግሯል። ሞተው ከተገኙ ጉማሬዎች በድን አካል ላይ ናሙና ተወስዶ ሰበታ ወደሚገኘው የእንስሳት ላቦራቶሪ ተወስዶ ጥናት የተደረገ መሆኑን ገልጸዋል። በዚህ መሰረትም እንደ ባለሙያዎቹ ጥቆማ አቶ ለማ ከአንድ ሳምንት በኋላ ውጤቱ ሊገለጽ እንደሚችል ነው ተናገሩት። በደቡብ ክልል የግቤ ወንዝ ሸለቆን ተከትሎ በጉራግና በሃዲያ ዞኖች መካከል የሚገኘው ይኸው የግቤ ሸለቆ ብሔራዊ ፓርክ 36000 ሄክታር የሚሸፍን ሲሆን የግቤ ሸለቆ ብሔራዊ ፓርክ በኢትዮጵያ አቆጣጠር በ2001 ዓመተ ምህረት የተመሰረተ ሲሆን ስራ የጀመረው በደቡብ ክልል አዋጅ ወጥቶለት በ2004 ዓመተ ምህረት ነው ተብሏል። በደቡብ ክልል ባህልና ቱሪዝም ቢሮ ስር ከመተዳደሩ 7 ብሔራዊ ፓርኮች ውስጥ አንዱ የሆነው ይኸው የግቤ ብሔራዊ ፓርክ በውስጡ ከጉማሬዎች በተጨማሪ አንበሳ፣ አዞ፣ አቦሸማኔና የተለያዩ የአዋፋት ዝርያዎችና ብዝሃ ሀብት እንደሚገኝበት ከቢሮ የተገኘ መረጃ ያስረዳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ31 ደቂቃ ሆኗል። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁም voa.horn.mobi ላይ ታገኙናላችሁ። የቪኦኤን አፕ VOA Horn of Africa ብላችሁ ከጉግል ፕሌይ እና ከአፕ ስቶር መጫን ትችላላችሁ። ዝግጅቶቻችንን በቀላሉና በጥራት ታገኛላችሁ። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁ ስርጭት እንድትከታተሉም እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጇ ትዝታ በላቸው ነች። ያስተናገድናችሁ ያለ ነው ሰለሞን አባተና ዳንሽ ፍሳየነን ያስተናገድናችሁ ያለ ነው። አሁን ሙዚቃ እንጋብዝ ያለኝ ነው ፕሮዲውሰሩ ንጉሡ ታምሬ። ብዙነሽ በቀለ ምንም አዲስ ነገር የለም።
አመሰግናለሁ ንጉሱ። ለሙዚቃው አየሩ ላይ ትንሽ የሙዚቃ ሽርሽር ካደረግን በኋላ የዜናና የትንታኔው መጽሔት በመጠናቀቁ አሁን አጥራጥር ያሉ የሰዓቱን የዓለም ዜናዎች እናሰማችሁ።
ዩናይትድ ስቴትስ ውስጥ በመጪው ዓመት የሕዝብ ቆጠራ በሚካሄድበት ወቅት በሀገሪቱ የሚኖሩ ሰዎችን ሁሉ ዜግነት መጠየቅን ያካትት እንደሆነ ዛሬ በከፍተኛ ፍርድ ቤት ክርክር ተደርጎበታል። ሕገወጥ ፍልሰትን በመቃወም ረገድ ጠንካራ አቋም ያላቸውና ከአሜሪካ ጋር ከሜክሲኮ ጋር በሚዋሰን የአሜሪካ ድንበር ላይ ግንብ ለመገንባት የሚፈልጉት ፕሬዚደንት ትራምፕ በሀገሪቱ ያሉት ሕጋዊ ሰነድ የሌላቸው ፍልሰተኞች ብዛት እንዲታወቅ ሲሉ በሕዝብ ቆጠራው ወቅት የዜግነት ጥያቄ እንዲነሳ ይፈልጋሉ። እንደ አውሮፓ አቆጣጠር ከ1950 ዓ ም አንስቶ እንዲህ አይነት ጥያቄ ሲቀርብ ለመጀመሪያ ጊዜ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ለመነጋገር በያዝነው ሳምንት ቭላዲቫስቶክ ወደ ተባለችው የሩቅ ምስራቅ የሩሲያ ከተማ ይጓዛሉ። ክረምሊን ማለት የሩሲያ ቤተ መንግስት በበኩሉ ሁለቱ መሪዎች መጪው ሐሙስ እንደሚሰበሰቡ አረጋግጧል። ሰሜን ኮሪያ ከዩናይትድ ስቴትስ ጋር የምታደርገው የኒውክሌር ንግግር ባለበት በቆመበት በአሁኑ ወቅት ማዕቀቦች እንዲነሱላቸው በፑቲን ላይ ግፊት ያደርጋሉ ተብሎ ይጠበቃል።
አመሰግናለሁ አዳነች። ለአርዕስተ ዜናው በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ በቀጥታ የምትከታተሉት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የማክሰኞ ሚያዝያ 15 ስርጭት ነው። ወደ ተከታዩ ዘገባ እናልፋለን።
ከወር በፊት የተሾሙት የድሬዳዋ አስተዳደር አመራር አባላት ከህብረተሰቡ ጋር ተወያይተዋል። ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከንግድ ማህበረሰብ፣ ከወጣቶች፣ ከሴቶችና ከምሁራን ጋር ዛሬ ደግሞ ከኪነ ጥበብና ሚዲያ ባለሙያዎች ጋር በስድስት መድረኮች ባካሄዱት ውይይት በአስተዳደሩ ያሉ አንኳር ችግሮች መለያየታቸውና የመፍትሄ አቅጣጫዎች መቀመጡን በዚሁ መነሻነት መከናወን የጀመሩ ተግባራትንም ለታዳሚዎች አስታውቀዋል። ውይይቶቹን አዲስ ቸኮል ተከታትሎ ዘገባ ልኮልናል።
በመከተል ከንቲባነት ተሾመው በከንቲባነት ያገለግሉ ያሉት አቶ ማዲ ግሬና መከተል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጆሃር ካለፈው ሳምንት ሐሙስ ጀምሮ እስከዛሬ ሰኞ ድረስ ከልዩ ልዩ የህብረተሰብ ክፍሎች ጋር ውይይት አድርገዋል። የውይይታቸው መነሻ በፌደራል ደረጃ ጭምር ድሬዳዋ ላይ የተደረገው ግምገማ ውጤትና በቀጣይ ሊከናወኑ የታሰቡ ተግባራት ላይ ያተኮረ ነው። የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ተፈራ ድርበውና አቶ መለስ አለም የድሬዳዋ አስተዳደርን ተቋማት በጥልቀት በመፈተሽ እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎችን በማወያየት የችግሮችን አጠቃላይ ሁኔታና መሰረታዊ ጉድለቶችን ከለዩ በኋላ ችግሮችን ለመፍታት የሚያስችል አቅጣጫ ማስቀመጣቸውን ምክትል ከንቲባና የንግድና ኢንዱስትሪ ቢሮ ኃላፊ የሆኑት አቶ ከድር ጆሃር በመድረኮቹ ያቀረቡት ሰነድ ያመለክታል። ይህ በፌዴራል ደረጃ ያለው የበላይ አመራር ችግሩን በጥልቀት ቀርቦ ከገመገመ በኋላ አንድ አብይ ኮሚቴና ሶስት የተለያዩ ግብረ ኃይል ተቋቁሞ እቅድ ታቅዶ ወደ ተግባር እንዲገባ ማድረጋቸውም ተገልጿል። በሶስቱ ግብረ ኃይል የሚከናወኑ ተግባራት የፖለቲካ ሪፎርም ማካሄድ፣ የመልካም አስተዳደርና የልማት ስራዎች ማከናወንና በሶስተኛ ደረጃ ደግሞ የጸጥታ መዋቅር ማጥራትና ማጠናከር እንዲሁም የህግ የበላይነት የማረጋገጥ ስራዎች እንደነበሩ የምክትል ከንቲባው ሪፖርት ያመለክታል። በእነኚህ ሶስት ዘርፎች የተከናወኑና ሊከናወኑ የታሰቡ ስራዎችም በሰነዱ ተመላክተዋል። እንደ አቶ ከድር ገለጻ ከፍተኛና መካከለኛ አመራሩ መገምገሙን ከአቅምና ከስነ ምግባር አንጻር ያሉባቸው ችግሮች ሁሉ መፈተሻቸው ተመልክቷል። ከጸጥታ ኃይሎች አንጻርም የአድሏዊነት ችግር እንዳለባቸው፣ ወንጀልን የመከላከል ስኬታቸው ያሽቆለቆለ መሄዱን እና ሌሎችም ችግሮች በግምገማ መገኘታቸውን ገልጸው የአስተዳደሩን የፖሊስ አዛዥ ከኃላፊነት በማንሳት በምትኩ ሌላ ኮሚሽነር መመደቡን አስታውቀዋል። የፖሊስ መዋቅሩን የማጥራትና የመገምገም ስራም የፌዴራል ፖሊስ ምክትል ኮሚሽነር ጀነራል በሚመራው ግብረ ኃይል እየተመራ መሆኑን አቶ ከድር አስታውቀዋል። ከመልካም አስተዳደር አንጻር በህብረተሰቡ የሚነሱ አንኳር ችግሮችን በመከተል ከንቲባው በዝርዝር ቀርበዋል። በእነኚህ መድረኮች ተሳታፊ የነበሩት ልዩ ልዩ የህብረተሰብ ክፍሎችን በርካታ ጥያቄዎችን አንስተዋል። በዋናነት የተደጋገሙ ጥያቄዎች ከህግ የበላይነትና ጸጥታ አንጻር የነበሩ ናቸው።
ድሬዳዋ የኖርኩ 55 ዓመት ነው። ይህንን ያላዩ 55 ዓመት አሁን አየው። ድሬዳዋ ለምን ሞግሼ ሆነ? ከየት መጣ ይሄ ጦርነቱ? ከየት መጣ ይሄ ረብሻው? ግብር ምናምን በኋላ ነው። ሰው መገዳደር ሰው መቃጠል ሰው እንደፈጠ ማረም ምን አመጣ? ይሄ ትግራይ ይሄ አማራ ነው ይሄ ኦሮሞ ነው ይሄ ኡራጌ ነው አይባልም ነገር አንዴ እንደምንሱ እየተደረሰ ባለው ነው ስለ አለ ጻው ግን ከውጭ ለገባ ነው መሰለ ይሄ ነገር ዱሪ ለሳይሩ ተፈጠረው ሰላም ካገኘ ነው ሰላም እናገኘው ሰላም ካገኘ ነው ሁሉ ሰው የሚመጣው ሰላም ካገኘ ነው ገሰብ እናገኘው ሰላም ካገኘ ነው ግሩም እንፈጠረው
ድሬዳዋ ባለፈው አመት በሶማሌ ክልልና በኦሮሚያ ክልል መካከል በነበሩ ግጭቶች የተፈናቀሉትን ተቀብላ ስታስተናግድ የነበረች ቢሆንም በዚያ አመት ግን በከተማዋና በገጠር ቀበሌዎች በጎሳና በብሔር በተነሱት ግጭቶች በርካቶች ሞተዋል ተፈናቅለዋል። በሃይማኖት ባልና በሃይማኖት ተቋማት ትንኮሳ የሚፈጽሙ ተከስተዋል። በሌላ በኩል የህግ የበላይነትን ከማስከበር አንጻር የድሬዳዋ አመራሮች ሲያጠፉ ለምን እርምጃ ይወሰድም የሚሉ ጥያቄዎችም ቀርበው ነበር።
እኔ ድሬዳዋ ቶሪጅን ያደኩት አሁን የቀረበው ጉዳይ ሳይ በጣም ነው ያሳዝነው እነት ይሄን ችግር ተፈጥሮ ከሆነ እኔ ተስፈነቱ አላቃቸው እዚህ ከተማ ውስጥ ያለሁት ግን ምንድነው የተወሰደው እርምጃ አመራሩ ይሄን ያህል ወርዶ በጎሳ በቡድን የተያደበ ይሄን ችግር ከፈጠረ ምን የተወሰደ እርምጃ አለ ሰዎች ቅድም ሲገለጽ እንደነበረው ዝውውር የሚዛወረው አንድ ቦታ የነበረ ቢሮ ኃላፊ አንድ የዘውራው ወጣፋት ቀበሌ የነበረ አንድ ቦታ ይዞራል ስለዚህ ከላይ ተባለ በጣም ይሄን እርምጃ ተወሰደስ በራ አሰማ አናየም በዚህ ጉዳይ ላይ አሁንስ አንድ ወር ግምገማ ተካሄዶ ምን የተወሰደው እርምጃ
ከመሰረተ ልማት ከዳቦ ከዘይት ከስኳር ከስራ አድል ከዋና ፍሳሽ ከጎዳና ተዳዳሪዎች ከመንግስት ተቋማት አገልግሎት አሰጣጥና በዋናነት ደግሞ ከስራ አጥነት አንጻር ተደጋጋሚ ጥያቄዎች ቀርበዋል። መድረኩን ሲመሩ የነበሩት በመክትል ከንቲባ ማድረግ የከተማዋ ከንቲባ ሆነው የተሾሙት አቶ ማህዲ ጊሬ የመንግስት አመራሮችን ተጠያቂ አለመሆን በተመለከተ ማንንም ከህግ በላይ አይደለም ካጠፋን እንጠየቃለን ሌሎች ሲያጠፉም እንጠይቃለን ብለዋል።
እስካሁን ምን እርምጃ ወስደዋል? ሁሉም ሲያጠፋ ከስልጣን ብቻ የወረደ ህዝብ ውስጥ ገብቶ አሁንም መርዝ እየረጨ ነው ምን ነገርም አለ? በግጠኝነት ከሪዶ ያስቀመጠው ነገር አለ። እከረከረ ይብላልም እዚህ እንደርስም በግጠኝነት ግን የሚጠየቁ አካላት አሉ። በተደረገው ግምገማ መሰረት አቃቢ ህግና ፖሊስ ስራቸውን ጨርሰው ፍርድ ቤት ማስረጃ ትእዛዞችን ወሰድ ነው የቀራቸው።
ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ የሆኑት አቶ ከድር ጀዋርም ያስተዳደሩ ፖሊስ ኮሚሽን ኮሚሽነር ከመቀየራቸው ባሻገር ያስተዳደሩ ፖሊሶችም ለሶስት ወራት በንድፈ ሐሳብና በተግባር ስልጠና እንዲወስዱ ይደረጋል ብለዋል። ሆኖም በዚህ ሂደት ተጽኖ ፈጣሪ ኃይሎች በወገንተኝነት የሚያደርጉት እንቅስቃሴ በራሱ ክፍተት አለበት ብለዋል።
የፖሊስ ተቋም ብዙ ጊዜ ይወቀሳሉ ለመነጋገር ይሄ ከተማ በመከላከያ እንዲመራ ማንፈልገው በራሷ በአስተዳደሯ በፖሊስ መመራት አለበት የሚል ነው። ችግር ያለባቸው በችግሩ እየተጠራ ይሄዳል። ግን አብዛኛው ሶማሌ ጋር ሲሄድ ፖሊስ ተበደበ ይላል፣ አማራው ጋር ሲሄድ ፖሊስ ተበደበ ይላል፣ ኦሮሞ ጋር ሲሄድ ፖሊስ ተበደበ ይላል። እሺ ፖሊስ አልደበደበም የሚል አካል ሁሉም ጠንካራ ነው ምንም ማድረግ አይችልም። በዚህ ነው አሁን ኮንፊደንስ ያጡ የመጣው። እውነት ለመነጋገር ሲታሰሩ እኛም ኡኡ ብለን ኦሮሞ ታሰረ ብለን ኦሮሞ የሆነው አመራር ለኦሮሞ ለማስወጣት እንወጣለን። ሶማሌም ሲሆን ሽማግሌም ተሰብስቦ ለሶማሌ ለማውጣት፣ ከአማራም ሲታሰር የሃይማኖት አባትም ጭምር ታይዶ። ታዲያስ እንዴት ነው ሌባ ወይም ቦዘኔ የምንላቸው ከአመራር በላይ ጉልበት የማይኖረው ህዝብ ውስጥ ወርዷል የራሱን ጥቅም ለማስከበር?
በስድስት ዙር ከተካሄዱ ውይይቶች የተገኙ ግብዓቶች ተለቅመው በግብዓትነት እንደሚውሉ የተናገሩት የኮሙኒኬሽን ቢሮ ኃላፊ አቶ ዝቃ ያስተፈሰ የፊታችን ሮብ የማጠቃለያ መድረክ እንደሚኖር በተለይ ለቪው አስታውቀዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ቸኮል ለዘገባው። በውጭ ሀገሮች ለሚኖሩ ትውልደ ኢትዮጵያና ኢትዮጵያውያን ጠቅላይ ሚኒስትር አብይ አህመድ ባቀረቡት በአንድ ቀን $1 ጥሪ በኬንያ ውስጥ በይፋ ተጀምሯል። መርሃ ግብሩ ማለት ነው። ናይሮቢ በሚገኘው የኢትዮጵያ ኤምባሲ በተደረገው ዝግጅት ላይ በኬንያና በአካባቢዋ የሚኖሩ ትውልደ ኢትዮጵያ ተሳትፎበታል። በዝግጅቱ ላይ የኬንያ ማህበራዊ ትረስት ፈንድ ተወካይ፣ በኬንያ የኢትዮጵያ አምባሳደር መለስ አለምና የፌዴራል መንግስት ተወካዮች ተገኝተዋል። ገልሞ ዳዊት ከናይሮቢ ተጨማሪ ዘገባ አለው።
ህዝባችንም ደግሞ አንድነትንና ፍቅርን ሰላምንና በረከትን
ባለፈው ቅዳሜ ናይሮቢ ባለው የኢትዮጵያ ኤምባሲ ግቢ ተዘጋጅቶ በተካሄደው የዲያስፖራ ትረስት ፈንድ ፕሮግራም ላይ በኬንያና በአካባቢዋ የሚኖሩ ትውልደ ኢትዮጵያውያን ተገኝተዋል። ይህን ዝግጅት የሃይማኖት አባቶች፣ የማህበረሰብ ተወካዮች እንዲሁም የኬንያ መንግስት ተወካዮች ታድመውታል። በዚህ ጊዜ በኬንያ የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደርን ጨምረው የተለያዩ የፌደራል መንግስት ተወካዮች ለታዳሚዎቹ ንግግር አድርገዋል።
ያለመደመር ዋጋ ከፍ እንደሚል ሁልጊዜ ማስተዋወቅ ይገባል።
አቶ ገብርኤል ንጋቱ የአፍሪካ ልማት ባንክ ዳይሬክተር እንዲሁም ጠቅላይ ሚኒስትር አብይ አህመድ የሰየሙት የዲያስፖራ ትረስት ፈንድ ኮሚቴ አባል ናቸው። በናይሮቢ የተጀመረው የማህበራዊ ትረስት ፈንድ ስራ በአፍሪካ የመጀመሪያ መሆኑን ተናግረዋል።
የዲያስፖራ አድቫይዘሪ ካውንስል አባል ነኝ እና ያ ካውንስል አሁን በአሜሪካ፣ በአውሮፓ እና በሚድል ኢስትም በተለያዩ ሀገሮች ተቋቁሞ ስራ ጀምሯል። አሁን ደግሞ በኬንያ ዛሬ ያንን ካውንስል ተመሳሳይ ድርጅት ዛሬ አቋቁመናል። ይሄ ድርጅት ግሎባሊ አሜሪካ ሀገር ካለው ካውንስል ጋር አብሮ የሚሰራ በዛ ህግ የሚተዳደር በዛ ስር የሚሰራ የዛ አካል የሆነ ያንን የሚደግፍ ሙሉ በሙሉ ከዛ ጋር የተዋሃደ ድርጅት ነው። ዛሬ እዚህ ኬንያ ሎንች አድርገናል። አሁን በቅርብ ጊዜ ደግሞ ዩጋንዳ፣ ታንዛኒያ፣ ሌላም ሀገር ሎንች እናደርጋለን።
ትረስት ፈንዱን ለመጀመርም ከተጠቀሱት የአፍሪካ ሀገሮች ጋር ንግግር እየተደረገ መሆኑንም አቶ ገብርኤል ተናግረዋል።
አሁን በዩጋንዳ ንግግር ላይ ነን፣ ታንዛኒያ ንግግር ላይ ነን፣ ደቡብ አፍሪካ ንግግር ላይ ነን፣ ጅቡቲም ላይ እንደዚሁ። ስለዚህ አትሊስት 6-7 ሀገሮች ኦልሬዲ ፕሮሰሱ ተጀምሯል። ግን እያንዳንዱ ሀገር የባንኪንግ ሬጉሌሽንስ አሉ፣ ህግጋት አሉ። ገንዘብ መቀበል እንደምትችልበት መንገድ በህግ መመዝገብ አለበት። ያን ከተቀበልክ በኋላ ወደ ሌላ ሀገር ማስተላለፍ የምትችልበት ደግሞ ፈቃድ ይጠይቃል። ስለዚህ ያንን እየሰራን ነው እና በቅርብ ጊዜ ሎንች ይደረጋል። እነኛው
ፕሮግራሙን በአፍሪካ አህጉር ለሚኖሩት ኢትዮጵያውያን አሁን መጀመር አልዘገየም ወይ ተብሎ ለቀረበው ጥያቄ አቶ ገብርኤል ገንዘብ ለመሰብሰብ የተለያዩ ሀገሮች የየራሳቸው ግጋ ስላላቸው ያንን እስክናሟላ ነው የቆየ ነው ሲሉ መልሰዋል።
ዘገየ ማለት አልችልም። ያው ጊዜውን ጠብቆ የመጣው ኬንያ ደግሞ የራሱ የሆኑ ህጎች፣ ስርዓቶች አሉት መከተል ያለብን። እዚህም ቢሆን ገንዘብ ለመሰብሰብና ወደ ውጭ ለመላክ የባንክ አካውንት ለመክፈት ምናምን ኬንያ ያለ ኢትዮጵያዊ በኢንተርኔት መክፈል አይችል ይሆናል። በኢምፔሳ ነው የሚከፍለው። በኢምፔሳ ለመክፈል እና ያንን ወደ ውጭ ለመላክ የተለየ ፈቃድ ይጠይቃል ምናምን። ስለዚህ ኬንያ የራሱ የሆኑ እሺዎች ነበሩ። እሱንም እስክናስተካክል ድረስ ነው ግን የፈጀው።
አቶ መለስ አለም ከወራት በፊት ነው በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው የተሰየሙት። ኤምባሲው በኬንያ ለሚኖሩ ትውልድ ኢትዮጵያን መብት ይሰራል ያሉት አምባሳደር መለስ አለም ስለ ቅዳሜው ዝግጅት ለአሜሪካ ድምጽ ሲናገሩ ከዚህ በፊት በኬንያ የሚኖሩ ትውልድ ኢትዮጵያን ለሀገር ልማት አስተዋጽኦ ማድረጋቸውን ጠቅሰዋል።
በታላቁ ህዳሴ ግድብ ላይ እስከ 500 ሺህ አሜሪካን ዶላር የሚያወጣ የቦንድ ሽያጭ ተካሂዷል። 6000 ዶላር የሚሆን ስጦታ ሰጥተዋል። ከዛ በላይ መሄድ ይቻል ነበር ትክክል እንጂ በፊት ከነበረው ግን ለማሻሻል እንደላልን አሁን ዳያስፖራ ክፍሉን የበለጠ የማጠናከር ለዳያስፖራው ቅርብ የመሆን ኢትዮጵያዊው ደስ ሲለው ብቻ ሳይሆን ሲከፋውም የሚመጣበት ኤምባሲ ለማድረግ ኢትዮጵያዊ ሲታሰር ሲገፋ መብቱ ሲረገጥ መድረስ ሲታመም መድረስ በደስታውም በሐዘኑም አብሮ መቆም ኢትዮጵያውያንን የበለጠ ለማገልገል ፍላጎት እንዳሳለን ፍላጎት ብቻ ሳይሆን ዝግጁም እንደሆነን ለማሳየት የሞከረን ነው። በኤምባሲውና እዚህ ባሉ ኢትዮጵያውያን መካከል ያለው ግንኙነት በጣም ጥሩ የሚባል ነው።
ዝግጅቱን የታደሙት ኢትዮጵያውያን ፕሮግራሙ በኬንያ መጀመሩን አድንቀዋል። በሙያው ሰዓሊ መሆኑን የተናገረው ነጋ ይልማ ኬንያ ውስጥ ላለፉት 20 ዓመታት እንደኖረ ገልጸው ስለ ዝግጅቱ እንዲህ ብለዋል።
ዝግጅቱ ጥሩ ነው፣ ደስ ይላል። በጣም ደስ ይላል። ጥሩ ተነሳሽነት አለ። ይሄ ዝግጅት የሁላችን ግዴታችን ኤቭሪዴይ ከምንጠጣው ከሻይ ከቡና አንዳንድ ብር ለተባለው ለሀገራችን እሱን እናዋጣለን። በጣም ደስተኛ ነን።
አምባሳደር መለስ አለም በመጨረሻም ሲናገሩ በኬንያ የተለያዩ ኢትዮጵያውያን ማህበረሰቦች ስላሉ እነሱን ለማሳተፍ እቅድ አለን ብለዋል።
በቀጣይ የምናስበው አሁን ያለውን ጊዜያዊ ኮሚቴ የበለጠ ሌሎች ስብስቦችን በመጨመር የማጠናከር ነው። እስካሁን የነበረው በገዛ ፍቃድ በፍላጎታቸው የተሰባሰቡ በጎ ፍቃድ ያላቸው ኢትዮጵያውያን ናቸው። አሁን ኬንያ ውስጥ ብዙ ኢትዮጵያ ይኖራል። በኢትዮጵያና ኬንያ መካከል የድንበር ኩታ ገጠምነት ስላለ የኦሮሞ ማህበረሰብ፣ የቡርጂ፣ የገብራ፣ የገሪ፣ የሶማሌ ብዙ ኢትዮጵያውያን አሉበት። ዩኤን ውስጥ የሚሰሩ በንግድ የተሰማሩ የተሳካላቸው በስደት ላይ ያሉ ግን በሀገራቸው ጉዳይ ሆነም ልባቸው ውስጥ ያሉ ብዙ ኢትዮጵያውያን አሉ። እነዚህን ሁሉ ሊያሳተፍ የሚችል በሀገር የተጀመረውን የለውጥ እንቅስቃሴ ሊደግፉ የሚችሉ ሰዎችን ለመድረስ ትልቅ ስራ ይጠብቀናል ከፊታችን።
ኬንያ ለሚኖሩ ኢትዮጵያውያን ኤምባሲው የኬንያ የተንቀሳቃሽ ስልክ ገንዘብ ማስተላለፊያ መንገድ ኤምፔሳን ጨምረው ሌሎች አማራጮች ማዘጋጀቱም ታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አሁን ደግሞ ወደ ወሎ ኢትዮጵያ እናመራለን። ደቡብ ወሎ ዞን ውስጥ የሚገኘው ደላንታ ወረዳ ውስጥ ኦፓል የሚባለው የከበረ ድንጋይ ከቅርብ ጊዜ ወዲህ የግጭት መንስኤ የሆነ መምጣቱ ተነግሯል። መስፍን አራጌ ከደሴ ዝርዝር ዘገባ ይዟል።
የደላንታ ወረዳ ካሉት 31 ቀበሌዎች 27ቱ ከፍተኛ የኦፓል ክምችት ያለባቸው ናቸው። ካለፉት 10 ዓመታት ጀምሮ ማዕድኑ በባህላዊ መንገድ እየወጣ ለገበያ ይውላል። እዚህ አትራፊ ማዕድን ስራ ግን ከቅርብ ጊዜያት ወዲህ የግጭት መንስኤ ያለመረጋጋት ምክንያት እየሆነ ነው። በቅርቡ እንኳን መንገድ ያዘጋ የተሽከርካሪ ጎማ እስከማቃጠል ያደረሰ ሰልፍና ተቃውሞ ተስተናግዶበታል። የወረዳው ዋና አስተዳዳሪ አቶ ደሳሌ ሞላ ይናገራሉ።
ይህ ሀብት በአግባቡ ያልተያዘና በፍጥነት ያልተመራ ሀብት ነው። የማዕድን ሀብት አስተዳደርና አጠቃቀም ስርዓት ሲታይ ጠንካራ ሕግና ስርዓት ለመምራት የሚያስችል ሁኔታ በመዘርጋት በኩል ሰፊ ውስንነት ያለበት በመሆኑ የግጭት ምንጭ የሆነ የሰላምና የደህንነት ስጋት እየፈጠረ በተለይ አሁን ከለውጡ በኋላ ለውጡን መሰረት አድርጎ የሚመጡ በርካታ ጥያቄዎች አሉ።
እንደ አስተዳዳሪው በችግሩ ዙሪያ በተለይ ከወጣቶች ጋር ውይይት ተደርጓል። ከተጠቃሚነት ጋር በተያያዘም በርካታ ጥያቄዎች ተሰንዝረዋል።
የመጀመሪያው ቀበሌ መግባት አለብን። የኦፓል ማዕድን የሌለባቸው ቀበሌ ወጣቶች በተለይ የወገጤና ከተማ ወጣቶችና የከተማው አካባቢ ቀበሌ ወጣቶች በቅርብ ከሚገኝ አካባቢ ላይ ሄደን መስፈር አለብን። የፍትሐዊ ሀብት ተጠቃሚነት መረጋገጥ አለበት። ከለውጥ በፊት ጀምረን ጥያቄውን ስናቀርብ ቆይተናል። ከለውጥ በፊት የነበረው ሂደት አላስተናገደንም። አሁን ደግሞ በለውጥ ሂደት ውስጥ ያላችሁት ልታስተናግዱን ይገባል የሚል ጠንከር ያለ ጫና ይፈጥሮ ነበር።
ከኦፓል ምርት ጋር በተያያዘ ወጣቶችን በማደራጀት ክትትልና ድጋፍ በመስጠት በኩል ኃላፊነቱን የወሰዱ መንግስታዊ ተቋማት መቀያየርም የአሰራር ግልጽነትን እያሳጣ ነው የሚሉት አስተዳዳሪው፣ ይህም ሌላው የግጭት ምክንያት ነው ብለዋል።
የህብረት ስራ ማህበር አደረጃጀት በፊት በነበረው ሁኔታ በህብረት ስራ ማህበር የተደራጁት የኦፓል ማዕድን በቀበሌ ደረጃ እዛው ቀበላቸው ላይ ያለውን ወጣት አደራጅቶ እዛው ላይ አባላቸውን እያሰፉ እንዲሰሩ ነው የሚፈቅድ የድሮ አሰራር የነበሩ። አሁን ደግሞ በቴክኒክና ሙያ ኢንተርፕራይዝ ልማት መስሪያ ቤቱ ደግሞ ማደራጃው እዛ ላይ ማንኛውም ዜጋ የኦፓል ማኔጅመንት የማዕድን ሀብቱን ተዘዋውሮ ሰርቶ የመጠቀም መብት አለው የሚል ደግሞ ይሄ አሰራር አለ። ስለዚህ የሁለቱ ተቋማት አሰራር ተጋጭ ክላሽ ያደርጋል። በተለይ የክልል ህብረት ስራ ማህበር ኤጀንሲ ክልል ማዕድን ኤጀንሲው ሁለቱ መስሪያ ቤቶች ተቋማት እየተገፋፉ የመጨረሻ መፍትሄ አልተቀመጠም።
የፌዴራሉ ማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ እንደሚሉት በተለይ ከግልጽነትና ከኃላፊነት ጋር ተያይዘው የሚነሱ ቅሬታዎች በቅርቡ ይፈታሉ።
ትልቅ የሪፎርም ስራዎች እየተሰሩ ናቸው። በተቋም ደረጃ በሂደት የሚገለጽ አንድ ኮርፖሬሽንም እየተቋቋመ ነው። እሱ ይህንን አሰራር የሚያግዝ እንደ አስፈላጊነቱ መንግስት ጣልቃ እየገባ የመንግስት ኮርፖሬሽን ነው። ያው አዋጆች እየተዘጋጁ ነው፣ በሁለቱም በማዕድንም በፔትሮሊየምም። ስለዚህ እነዚህ አዋጆች ብዙ ግልጽነት የሌላቸው አሰራሮችን ክሊር ያደርጋሉ። የየተቋማት የተለያዩ አካላት ድርሻቸው በግልጽ ያስቀምጣሉ።
ወረዳው በምግብ ሰብል ራሱን ያልቻለ ከፍተኛ ስራ አጥ ያለበት እንደሆነ ከአስተዳደር ጽህፈት ቤቱ የተገኘው መረጃ ያመለክታል። በሌላ በኩል ደግሞ ከፍተኛ የኦፓል ክምችት እንዳለው ይታወቃል። ታዲያ ላለፉት 10 ዓመታት ከዚህ ማዕድን ማን ነበር ሲጠቀም የቆየው? የወረዳው ነዋሪ አቶ ደስታነኝ ሞላ፣
የአካባቢው ማህበረሰብ ከማዕድን ሀብቱ በአስር ዓመት ጊዜ ውስጥ 4.4% ብቻ ነው የተጠቀመው። ቀሪውን 95.6% ለህንድ የሚያቀብሉ ደላሎች እና ህንዶች ናቸው የተጠቀሙበት። ህግን ያልተከተለ፣ መሰረተ ልማትን ያላመጣ፣ ለመንግስትና ለህዝብ ግብር የማይከፈልበት፣ ውስኖችን ሀብታም የሚያደርግ ነው ነው።
የፌዴራሉ ማዕድንና ነዳጅ ሚኒስቴር ዘመናዊ የግብይት ማዕከል የደላንታ ወረዳ ከተማ በሆነችው ወገል ጤና ላይ ለማቋቋም የጀመረውን ጥረት የሚቃወሙ ጥቂት ኦፓል አምራቾች በርካታውን ወጣት የተዛባ መረጃ በመስጠት ግጭት እንዲነሳሳ አድርገውታል። አብዛኛውን አምራች የሚጎዳው ነባሩ አሰራር እንዲቀጥል ቅስቀሳ አድርገዋል በማለትም ይወቅሳሉ።
ሻይ ሽጠው የሚያድሩ ዜጎች ለሀገራቸው ግብር እየገበሩ በበርካታ ገንዘብ ህዝብን የሚለውጥና ለአካባቢው ህብረተሰብ እድገት የሚሰጥ ማዕድናት በህገወጥ ይሰራ ማለቱ መንግስት እንኳን ይሄ በኪስ ሂዶ በኪስ ወጥቶና በትንሽ ኬስታል ለሀገር ሊጠቅም የሚችል የዶላር ምንዛሬ ለሀገሪቱ የሚያስገባ ምርጥ የሆነ ኦፓል በህገወጥ ይሰራ ብዬ አይለግትም።
የገበያ ማዕከል ወደ ደላንታ የሚመጣበት ዋና ምክንያት እኛ አዲስ አበባ እንድንቀር፣ ህንዶቹ የመንገድ ችግር፣ የሆቴሎች ችግር፣ የትራንስፖርት ችግር ስለሚገጥማቸው ወደ ደላንታ ስለማይገቡ ምርትህን ሊያወዱት ነው፣ ዳቦህን ሊያሳጡህ ነው፣ በድሮ አሰራር ይቀጥል ብለህ ተነስ ብለው በተገላቢጦሽ የሚጠቀመውን ማህበረሰብ ቀስቅሰውታል ማለት ነው።
ነባሩ አሰራር ይቀጥል የሚሉ ግለሰቦችን ለማግኘት ጥረት ባደርግም አልተሳካልኝም። የግብይት ማዕከሉን የማስጀመሩ እንቅስቃሴ ግን በቅርቡ እንደሚቀጥል የማዕድንና የነዳጅ ሚኒስቴር ህዝብ ግንኙነትና ኮሙኒኬሽን ዳይሬክተር አረጋግጠዋል።
ወሎ አካባቢ በነበረው ረብሻ ምክንያት ተቋረጠ እንጂ ፕሮግራም ነበረ። እንደውም እዛ ወረዳ ላይ ግብይቱ ማዕከል ለማስጀመር በቅርብ እሱ ለማስቀጠል ሐሳብ አለ። አንዱ እዛ ደላንት አካባቢ ነው። ደቡብ ላይ ኖር ማዕከል አለ። ቤንሻንጉል አካባቢ አለ። እንደዚህ ካልተባለ አሁን በቅርብ ምንጀምራቸውን ሰዎች አሉ።
የግብይት ማዕከሎች ህጋዊ አሰራርን የሚያጠናከሩ፣ ምርትና ሽያጭን በመረጃ አስደግፈው የሚያቀርቡ፣ ተገቢውን ክትትል ድጋፍና ተጠያቂነት ለማስፈን የሚያስችሉ ናቸው ተብሏል። ከዚህ በተጨማሪም ሚኒስቴር መስሪያ ቤቱ ሌሎች አሰራሮችን እንደሚዘረጋ ጠቁመዋል።
ፍላቲዎችና ቅርጻቅርጽ የሚሰሩት 500 በላይ የሚሆኑ የማጥራት ስራ ይሰራል። አገር አቀፍ ደረጃ በተለይ ፌዴራል መንግስት የሚሰጣቸውም አብዛኛዎቹ ስራ ላይ የሉም። አንደኛው ሁለተኛው ስፔሻላይዜሽን የለም። ዝም ብሎ በማዕድን የሚል እንጂ ስፔሲፊክ ሆኖ በዚህ የሚል እንትን የለም። ወደዚህም ልንገባ ነው። ወይም በዚህ ወር እስከ 30 ባለው እነዚህ 500 በላይ የሆኑ እንትኖችን ስራ ላይ የሌሉትን በህጉ መሰረት የማውጣትና ያሉትን ደግሞ በአንድ ዘርፍ ብቻ እንዲሰሩ፣ በኦፓል ብቻ ከሆነ በኦፓል በሌላውም በሶፍትዌር የመሳሰሉት ብቻ እንዲሰሩ ማድረግ ስራ እየተሰራ ነው ያለው።
አሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች አሁን ፕሮግራማችን እንዲገባደድ ስለሆነ አጠር ያሉ ዜናዎችን እናሰማለን። የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቻይና ቤጂንግ ገብተዋል። ጠቅላይ ሚኒስትሩ ከፊታችን ሚያዝያ 17 እስከ 19 ቀን ቤጂንግ በሚካሄደው የቤልት ኤን ሮድ ኢኒሼቲቭ ፎረም ላይ ለመሳተፍ ነው ትላንት ምሽት ወደ ቻይና የተጓዙት። የጀርመኑ የእግር ኳስ ሻምፒዮን ኤፍሲ ባየርን ሙኒክ በአፍሪካ የመጀመሪያው የሆነውን የእግር ኳስ ማሰልጠኛ ትምህርት ቤት አዲስ አበባ ከተማ ውስጥ ለመክፈት ከኢትዮጵያ ፉትቦል ፌዴሬሽን ጋር ስምምነት ተፈራርመዋል። የሱዳን የሽግግር ወታደራዊ ማዕከል የተዘጉት መንገዶች አሁን እንዲከፈቱና መሰናክሎቹ እንዲነሱ የጠየቀ ቢሆንም የሱዳን የተቃውሞ መሪዎች ካርቱም ውስጥ የተቃውሞ ሰልፍ ማድረጉን እንደሚቀጥሉ ገልጸዋል። የሶማሊያ ባለስልጣኖች እንደሚሉት አንድ ከፍተኛ የአልሸባብ መሪ ከቡድኑ ከርቶ በደቡብ ምዕራብ ጌዶ ክልል ለሶማሊያ መንግስት እጁን ሰጥቷል።
አመሰግናለሁ አዳነች። ለማጠቃለያ ዜናው አጠራጥር ያሉ መረጃዎችን ደግሞ እናካፍላችሁና ጥቂት ጊዜ ከተረፈችን ሙዚቃም እንጋብዛችኋለን። አንድ የዩናይትድ ስቴትስ ዶላር 28 ብር ከ58 ሳንቲም ነው ምንዛሬው። የመሸጫ ዋጋ 29 ብር ከ15 ሳንቲም ነው። የኢትዮጵያ ንግድ ባንክ ባለፈው ሐሙስ ሚያዝያ 10 ያወጣው የምንዛሬ ተመን ነው እስካሁን ድረስ ዌብሳይቱ ላይ ያለው። በኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ መሰረት የዛሬ ትንበያ ነው፣ ነገ አዲስ አበባ ዝናባማ ትሆናለች። አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 24 ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። ethiomet.gov.it ላይ ከ33 የተለያዩ ጣቢያዎች የተመዘገበ መረጃ ታገኛላችሁ። ዕለቱን በታሪኩ ስንመለከት በ1888 ዓመተ ምህረት ዛሬ የመጀመሪያው ሲኒማ ኒውዮርክ ላይ ታየ። የተንቀሳቃሽ ምስል ታሪክ ዛሬ ለ123 ዓመት አስቆጠረ ማለት ነው። በ1942 ዓመተ ምህረት የአሮጌው የቻይና ስርዓት መሪ ቻንግ ካይሼክ ከሃይናን ወጡ። ዋናውን የቻይናን ምድር ለማኦ ዜዱንግና ለኮሚኒስት ጓዶቻቸው እንዲቆጣጠሩት ተውላቸው ማለት ነው። እናም የዛሬቱ ቻይና በአዲሶቹ መሪዎቿ እጅ ከወደቀች ዛሬ ልክ 69 ዓመት ሆነ። 1,400,000,000 ሰው ያላት ህዝባዊት ቻይና ሪፐብሊክ ዛሬ በዓለም ሁለተኛዋ ግዙፍ ምጣኔ ሀብት ነች። ፕሮዲውሰሩ የቴዎድሮስ ታደሰን እየቆረቆረኝ እየጋበዘን ነው፣ ከስር እያስኬደ ነው። በእኛ በኩል ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ።
ትግርኛ ይቀጥላል።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታችኋለን። በእኛ በኩል
ሰላም፣
ደህና ደሩ። ከቴዎድሮስ ጋር እንተዋችሁ። Oh,
Thank you.